አውቀውታል ይላል። አይኖቻችን አይተውታል ይላል። ተመልክተናል ይላል። ልብ ብለናል ይላል። እንዱ ሰውን እንደማይደለም በተለየ መረዳት በአጽሞት ጌታን የተረዳ ያየ ሰው ነው። ለዚህ ነው ህይወት ተገለጸ የሚል ይሄን ምን መሰክርላችሁ ይላችኋል ለሚጽፍላችሁ ቅዱሳን ከኛ ጋር ህብረት ይኖራችሁ ነው። ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ነዚህን የሚጽፍላቸውን ሰዎች ማንነታቸውንና ያሉበትን መንፈሳዊ ሁኔታ የሚረዳበት መረዳት ያስደንቃል። በምዕራፍ 2 ላይ ላነብላችሁ ያለ ክፍል ላይ እንደዚህ ይላል። ክብር ለእግዚአብሔር ይሁን።
አሜን።
ቁጥር 20 ላይ እናንተን ከቅዱሱ ቅባት ተቀብላችኋል። በመጽሐፍ ቅዱስ ውስጥ ቅባት በነጠላ ነው የሚነገረው። ቅባቶች የሚል ነገር የለም። ቅዱስ ቅባት ነው የምናቀው። ቅዱሱ ቅባት ማን ነው? መንፈስ ቅዱስ ነው። ቅዱስ ቅባት መንፈስ ቅዱስ ነው። ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ ይላችኋል። ታዲያ ለምን ይጽፍላችኋል? ለምን ያስተምራችኋል? ውድ ወገኖቼ በውስጣቸው ያደረው የእግዚአብሔር መንፈስ ሁሉን አዋቂ የሆነው መንፈስ አስተማሪያቸው። አንዳንድ ጊዜ እኛ እንለለም እንዴ? አንተ ምን አለብህ? አንቺ ምን አለብሽ? እከሌ አለልሽ እንለለም አይደለም? ያ ሰው ሀብታም ወይም ደግሞ ባለ ስልጣን ከሆነ ምን አለብህ? ምን አለብሽ? እከሌ አለልሽ እንለለም። ያ ሰው የራሱ ትዳር የራሱ ኑሮ የሚኖር ነው። አብሮ ላይኖር ይችላል፣ ግን በዝምድናው በአጋርነቱ የኛ ወገን ስለሆነ በሱ እንኳን በእንደዚህ ያለ አይነት መጠጋት በመዛመድ እንኳን ምን አለብህ ከዚህ ያለ ይባላል። ቅዱስ ቅባት ግን በእኛ ይኖራል።
አሜን።
እንደ አንዳንድ ሰዎች ከኛ ርቆ ለብቻው ይኖር አይደለም። ቅዱስ ቅባት በእኛ ይኖራል።
አሜን።
እግዚአብሔር የተመሰገነ።
አሜን።
ከቅዱስ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ። እሱ ካለ ሁሉም አለ ማለት ነው። አሜን። ክብር ለእግዚአብሔር። አሜን። አለ ማለት ነው። ተቀብላችኋል፣ ሁሉንም ታውቃላችሁ ይላችኋል። ታዲያ ለምንድን ነው የሚጽፍላቸው? ምክንያቱን ሲናገር ተመልከቱ። እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም። ምን እንደምል ታያላችሁ። ረጋ ብላችሁ አንብቡት። አማርኛው ከበድ ያለ ነው። እኔ የምጽፍላችሁ ምንም የማታውቁ ስለሆናችሁ እንዲገባችሁ የምትቸገሩት ነገር ስለሆነ ላስረዳችሁ አይደለም ነው የሚላችሁ። ስለምታውቁ ነው የምጽፍላችሁ ይላችሁ። ምንድን ማለት ነው? ማለት ምን ማለት ነው? እኛ አንዳንድ ጊዜ ምን ይላል እንላለን። አይገባም ግን እንዲሁ ልበል እንጂ ያ ይረዳም፣ እኔ ደረስኩበት ቦታ አልደረስክም እንላለን። አያችሁት? ነገር ግን ዮሐንስ ምን ይላል? ውስጣችሁ ያለ ቅባት የምናገረውን የሰጠኝ እንድናገር ያበቃኝ የምናገራቸውን ቃላት የሰጠኝ እናንተም ውስጥ ስላለ እሱ መግባቢያችን ነው። እናንተ ውስጥ ያደረው ቅባት ያገናኘናል።
አሜን።
እግዚአብሔር ስም የተባረከ።
አሜን።
እግዚአብሔር ስም የተባረከ።
አሜን።
ስለዚህ እግዚአብሔር ቅባት እዚህ ቦታ አይደለም ያለው፣ እናንተም ጋር ነው ያለው።
አሜን።
እኔን ለትህትና አይደለም እናገረው፣ የመጽሐፍ ቅዱስ እውነት ስለሆነ ነው ማስተማር። አሜን። እግዚአብሔር ስም የተባረከ።
አሜን።
በነገራችን ላይ እኔ የምረዳውን ልንገራችሁ። ማቀውን እንደለበስኩት ልብስ የማቀውን ነገር ነው የምነግራችሁ ወገኖቼ። የምናገለግለው አገልግሎት የሚመጣልን እግዚአብሔር ለህዝቡ ብሎ የሚልከው ነው እንጂ ከቸሩ ተስፋዬ ከደጉ ተስፋዬ ከከል ካገልጋይ ከከሌ የተነሳ የሚመጣ ነገር የለም። የእግዚአብሔር ህዝብ አይኖር ከእግዚአብሔር ህዝብ እንደ ባዶነን በምናገለግለው አገልግሎት የወዛንበት ቅባት ለህዝቡ ሲል እግዚአብሔር የላከው ነው።
አሜን።
እንጂ ለማንም አገልጋይ ተብሎ ከአገልጋይ የተነሳ ምትኖር ቸርች የለችም። ከቤተ ክርስቲያን የተነሳ የሚኖሩ አገልጋዮች አሉ እንጂ እነዚህ ነገሮች መስተካከል አለባቸው። እግዚአብሔር ይመስገን።
አሜን።
እኔ ይሄንን አማቀውን ነገር ነው የምነግራችሁ። ከዚህ ሀገር በሚሄድበት ጊዜ ብዙ መሸኛ ፕሮግራሞች ተደርገውልኛል። በሁሉም ቦታ ያገለገልኳቸው ሰዎች ይናገራሉ። እና በመስጋና በፍቅር ያሳለፍነውን ጊዜ ያስታውሱ ብዙ ነገር ይናገሩ ነበር። እኔ ወገኖቼ ሰው አደረ የምስጥልኝ ለሰው እንደሚል እኔ ጋር ከኪስ ያላውጣውትን ከኔ ሰጠውን እንደምሰጥ ልክ እንደዛ ለእግዚአብሔር ህዝብ የተሰጡ ነገሮች ደግሞ አይቻል። ክብር ለእግዚአብሔር።
አሜን።
አንዳንድ ጊዜ እግዚአብሔር የከበረ ነገር ለአንዲት እህት ጌታ ሆይ እንዴት ትገርማለህ በእውነትም ሳምራዊቱን ሴት ብቻዋን አግኝተ ለብዙዎች የሚነገረውን እኛ በኮንፈረንስ ምን ሰብከውን አምስት ባሎች አግብታ ለፈታች ባሏ ካልሆነ ጋር ለምትሄድ ለምትኖር ሴት ተናገረ ጌታ። አይገርምም? አይገርምም? እግዚአብሔር በጉባኤ ውስጥ እኔ ሳገለግል ልንገራችሁ ሶስት ሰው ቢኖር አንድ ሰው ቢኖር አይ ዶንት ኬር ኢየሱስ ካለ አለ።
አሜን።
የሰው ቁጥር አገልግሎታችንን አደምቅም። አገልግሎታችን ለምናገለግለው ህዝብ የሚመጣው ጸጋ ነው ክብሩ የሚያደርገው።
አሜን።
ክብር ለእግዚአብሔር።
አሜን።
ስለዚህ የቅዱስ ቅባት በእግዚአብሔር ህዝብ ሁሉ ውስጥ አለ። በቅባት ቡድን ወይም ክላስ መደብ አናበጅም። ነውር ነው። በቅባት መደብ አይበጅም። የተቀባ የሚል ቋንቋ የለመዳችሁትን ፕሊስ ከመላሳችሁ ላይ እግዚአብሔር በደሙ ይጠብላችሁ።
አሜን።
ክብር ለእግዚአብሔር።
አሜን።
ወንድማማቾች ነን እኛ። ከወንድምነት የሚበልጥ ነገር የለም። ከእህትነት የሚበልጥ ነገር የለም። ቤተክርስቲያን በዚህ ጉዳይ ነገሯን ካላስተካከለች ችግር አለ። ዮሐንስ መጥምቁ ኢየሱስ ክርስቶስ ሊመጣ ሲል ሊገለጥ ሲል መንገድ ጠራጊ ሆነ። ለምን እንደሆነ ታውቃላችሁ? ለመሲህ መገለጥ። መሲህን ሥጋ ለባሽ የሆነ ሁሉ የእግዚአብሔርን ማዳን እንዴት ደልዳላ ሜዳ በሆነ ልብ ላይ ተስተካክለው እንዲመጡ ለማድረግ ነው። ተራራ ላይ የተቀመጠውን ዝቅ በላል። ኮረብታ ላይ ያለውን ዝቅ በላል። እዛ ታች በታችነት ስሜት የተሰማው ሸለቆ ውስጥ ያለውን ከፍ በላል። ለሁሉም መሰረታዊ ቤዝ ላይ ነው መገናኛው። ደልዳላ ሜዳ ላይ ሆኖ አላቸው። እግዚአብሔር ይመስገን።
አሜን።
ማንም ሰው ከፍታ ላይ ሆኖ ጌታን አያው። የእግዚአብሔርን ማዳን ሁላችን ሜዳ ላይ ሆነን ነው የምናየው።
አሜን።
እኔ እንደዚህ ያለ ቦታ ላይ ቆሞ ማገልገል ብዙ ጊዜ እግዚአብሔር ልቤን ዝቅ እንዲያደርገው እየጸለይኩ ነው የምወጣው። በጣም አደገኛ ነው። በተገረዘ ልብ ማገልገል አለብን። የእግዚአብሔር ስም የተባረከ።
አሜን።
ስለዚህ ቅዱሱ ቅባት በእናንተ ስላለ የምነግራችሁን ሁሉ ስለሚያሳውቃችሁ ስለሚያስተምራችሁ እሱ እውነተኛ እንደሆነ ስለማውቅ እሱን ተማምኜ ነው ማገለግላችኋል እንጂ የራሱን ችሎታ የራሱን ጸጋ የራሱን ልምምድ አይደለም። በቅዱሳን ውስጥ ያደረውን የእግዚአብሔር መንፈስ ተማምኖ ነው የሚያገለግለው። ክብር ለእግዚአብሔር። እግዚአብሔር ስም የተባረከ። እግዚአብሔር ስም ብሩክ።
አሜን።
ውድ ወገኖቼ ዛሬ ስለ ክርስቶስ እንነጋገራለን። የቆላሲስ መጽሐፍ ምዕራፍ 1 እንደዚህ ይላል። በቆላሲስ መጽሐፍ ውስጥ በምዕራፍ 1 ላይ ሐዋርያው ጳውሎስ ከቁጥር 24 ጀምሮ እስከ 29 የሚናገረውን በጌታ በኢየሱስ ስም አነባለሁ። አሁን በመከራዬ ስለናንተ ደስ ይለኛል። ስለ አካሉም ማለት ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ሐዋርያው ጳውሎስ ቤተ ክርስቲያን የሚለውን ጉዳይ የሚይዝበትን አያያዝ ጌታ አምላክ ፈቃዱ ቢሆን ነገና ያለ። ስለዚህ ምን ይላል? ስለ አካሉ ይላል፣ ስለ ክርስቶስ አካል በዚህ በስጋዬ የጎደለውን መከራ በክርስቶስ መከራ የጎደለውን እፈጽም ዘንድ ምን አረጋለሁ? ራሱን መስዋዕት አድርጎ እንደሚያቀርብ ይናገራል። ስለናንተ እንደተሰጠኝ ያልኳችሁን እዚህ ላይ ያሳያል። ስለናንተ ምን እንዳረገ? ስለማን እንደተሰጠኝና ስለናንተ አገልግሎት የሚሰጠው ለምእመኑ ተብሎ ነው። እግዚአብሔር ይመስገን። ለእግዚአብሔር ሕዝብ ተብሎ ነው። የተማረ የተካነ አገልጋይ ስለሆነ አይደለም፣ ለእግዚአብሔር ሕዝብ ተብሎ የሚመጣ ነው። ስለዚህ ምን ይላችኋል? ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት ይላል የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ ቤተ ክርስቲያን አገልጋይ ሆኜ። ክብር ለእግዚአብሔር። ማንኛውም መንፈሳዊ አገልግሎት ቤተ ክርስቲያን ተኮር ነው መሆን ያለበት። ቤተ ክርስቲያን ተኮር ነው። ዛሬ ብዙ ሰዎች አየር ባየር ክርስትና ነው ያለው። የማንም ቤተ ክርስቲያን አባል መሆን አይፈልጉም። ሰዎች በግል ይዳኑ እንጂ እድገት በአካል ነው። ኢየሱስ ቤተ ክርስቲያንን እሰራለሁ ነው ያለው። ሐዋርያቶች ክርስቶስ እሰራለታለሁ ያላትን ቤተ ክርስቲያን ነው የሚያገለግሉት። እግዚአብሔር ስም ብሩክ
አሜን።
የቤተ ክርስቲያን አገልጋይ ነው። ይህም ቃል ከዘላለምና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳን ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ። የክርስቶስ አድራሻው ቤተ ክርስቲያን ነች። ክርስቶስ የት ነው የሚገኘው? ቤተ ክርስቲያን ነው የሚገኘው። ክርስቶስ በቤተ ክርስቲያን ይገኛል። እግዚአብሔር ይሄንን ጸጋና ይሄን መረዳት ይስጠን። ክርስቶስ በእናንተ ዘንድ መሆኑ ነው። ቁጥር 28 እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማር የምንሰብከው እርሱ ነው። ክብር ለእግዚአብሔር። እንዴት ደስ ይላል! እኛም በክርስቶስ ፍጹም የሚሆንን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማር የምንሰብከው እርሱ። ማን ነው የሚሰብኩት? ምን ለማግኘት ነው የሚፈልጉት? እሱን በመስበክ ምንድን ነው የሚገኘው ይላል? ፍጹም የሆነ ሰው ይገኛል። ማን ተሰብኮ ነው የሚገኘው ይላል? ኢየሱስ ተሰብኮ ነው የሚገኘው ይላል። ክብር ለእግዚአብሔር። ማንም ሰውን ወስዶ በፈለገ የሃይማኖት ስርዓትና ትምህርት የፈለገ ስልጣና ቢሰጠው ያንን ሰው ከነበረበት አዳማዊ ባህሪ መንፈሳዊ ሊያደርገው አይችልም። ትላንትና እንዳልኳችሁ ብዙ ሰዎች ስለ መንፈሳዊነት በጣም ያስባሉ። ትላንት እንደ ምሳሌ ጥቂት የነገርኳችሁ ክፍል አለ። በማሳቹሴትስ በሚባል ስቴት ውስጥ በአሜሪካን ሀገር ከ400 በላይ የሆኑ ክርስቲያኖች በዩናይትድ ቸርች ኦፍ ክራይስት ቤተክርስቲያን ተሰብስበው ነበር። እርሱ ምን እንደሆነ ታውቃላችሁ? ጤናማነት ሄልዝ እና ደግሞ ምንድነው ስፒሪቹአሊቲ መንፈሳዊነት እና ምንድነው የተትረፈረፈ ህይወት በሚድርስ ነው ትምህርት የሚሰጠው። ኮንፈረንስ ነው። ጤናማ መንፈሳዊነት የተትረፈረፈ ህይወት በዚያ ተሰብስበው ከ400 በላይ የሆኑ ክርስቲያኖች ተሰብስበው በየተቀመጡበት ጠረጴዛ ዙሪያ በአሜሪካን ሀገር ያሉ የኢንዲያኖች የአምልኮ ዳንስና መዝሙር እየዘመሩ ይደንሳሉ ይዘምራሉ። መዝሙር ምን እንደሆነ ታውቃላችሁ? ውበት በፊቴ ነው። ውበት በፊቴ ያለ ሄዳለው። ውበት በኋላ ያለ ሄዳለው። ውበት በበላይ ነው። ውበት በበታቼ ነው። ውበት በዙሪያይ ነው ይላል። ክርስቶስ አልባ በዚያ ቦታ የተገኘ አንዱ ሳይኪያትሪስት የታወቀ ሳይኪያትሪስት መጽሐፍ የጻፈ ነው ምን አለ? የሚገርማችሁ እግዚአብሔርን ወደ ድርጅታችን ልንጋብዘው ቴክኖሎጂው አስችሎናል አለ። ባለን ቴክኖሎጂ እግዚአብሔርን ዌልካም እንለዋለን ወደ ድርጅታችን አለ። ይሄ ቴክኖሎጂ ውስብስብ የአስማት የምትሃት ነገር እንዳይመስላችሁ ቀላል ነው አለ። ፍቅር ነው አለ። ውድ ወገኖች ዛሬ ፍቅር በጣም በጣም አሳሳች ቋንቋ ነው። ፍቅር አሳሳች ቋንቋ ነው። ፍቅር ሃይማኖትን ዲፋይን አያደርግም። እግዚአብሔር ፍቅር ነውና ፍቅር እግዚአብሔር ነው ልዩነት አለ። እነዚህን መመርመር አለ። ስለዚህ ብዙ ሰዎች ሰውን ለመለወጥ ይችላሉ ብለው የሚሏቸው ነገሮች በብዙ መንገድ ያስባሉ። ጧት ካንድ ወንድሜ ጋራ ስንጫወት ነበር። ከሁሉም የተውጣጣ የተቀናበረ ሃይማኖት መስራት እንችላለን ይላል። ከባህላዊ ሃይማኖት ከክርስትናው ከሩቅ ምስራቁም ከተፈጥሮ አምላኮችን ከታንሶ ከፍልስፍናው ከሁሉ ቀይጠን እግዚአብሔር ማን እንደሆነ እንገልጣለን። እግዚአብሔር በትክክለኛ በተሻለ መንገድ መጽሐፍ ቅዱስ ከሚናገረው በተሻለ መንገድ እንገልጣለን። እና ይሄንን እግዚአብሔርን ደግሞ ከገለጠን በኋላ ከሱ ጋር የሚኖረውን ኑሮ እኛው ራሳችን እንመረዋለን በሚል አይነት ሁኔታ ሃይማኖትን መቀመር የሚፈልጉበት ጊዜ ነው ዛሬ ሰዎች አሉ። ሐዋርያው ጳውሎስ ግን ምን ይላል? በክርስቶስ ፍጹም ቢሆን ሰው ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ከማንም ጋራ ሳይቀላቀል ብቻው ሃይማኖት የሆነበትን ክርስትና እግዚአብሔር ይጠብቀልን። አሜን። ይሄን እንድናስተውል እግዚአብሔር ይርዳን።
አሜን።
ብዙ ሰዎች ሰዎችን በተሻለ ሁኔታ ለማቅረብ የሞከሩት በዚህ ዘመን ብቻ አይደለም፣ በሐዋርያት ዘመንም ነበሩ። የክርስቶስን መስቀል እንዳይሰደዱበት የሚጠሉ ሰዎች ነበሩ። ሰዎች በስጋቸው መልካም ሆኖ እንዲታዩ የሚፈልጉ ነበሩ። ሐዋርያው ጳውሎስ ከነዚህ ሰዎች ጋር ይጋጭ ነበር፣ ይፋለም ነበር። ትላንት እንዳልኳችሁ ይሁዳ እንደተናገረው ይጋደል ነበር። በገላትያ መጽሐፍ ላይ ይላል በስጋ መልካም ሆነው ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። ሰዎች በሃይማኖት ስርዓት በላያቸው ላይ የሚፈጽሙት የሚያደርጉት በሃይማኖት ስርዓት የሰው ህይወት ይለወጣል ብለው የሚሉትን ነገር በማድረግ ሙሉ የሚሆኑ ይመስላቸው ነበር። ሐዋርያው ጳውሎስ የገላትያን መጽሐፍ ያለ ግጥም ነው መሰለታ ነው ብዙ ሸክም ነጣ። እነዚህ የገላትያ ሰዎች ትላንትና በጥቂቱ እንደነገርኳችሁ ሐዋርያው ጳውሎስ መጥቶ ሲያገለግላቸው ክርስቶስን በውስጣቸው ጥርት ባለ ወንጌል ስሎላቸው ነበር። ከክርስቶስ የተነሳ የእግዚአብሔር መንፈስ በእነሱ ህይወት መስራት ሁሉ ጀምሮ ነበር። ተአምራት ሁሉ በህይወታቸው ይካሄድ ነበር። ከዛ መጡና ሰዎች ከተገረዙት ወገን የሆኑት እንዴት ነው ተገረዛችኋል አሏቸው። የገላትያ ሰዎች አሕዛብ የነበሩ ናቸው። አይ አልተገረዝንም። እንዴት አልተገረዛችሁም? ይሄ ጳውሎስ የሚሰብከው ነገር የጎደለው ነገር አለ። እና ምን አሉ? መገረዝ አለባችሁ። እስኪ አስቡት የሰበኩትን ሁሉ ነው ያላቀ ግን ይመስለኛል አብርሃም ቆ ተገርዟል፣ ይስሐቅ ያዕቆብ ተገርዟል፣ ነቢያት ሐዋርያት ሁሉ ተገርዘናል ቆኛውላችን ምን ይስማቸዋል አሏቸው። ሰው አይኑን ከኢየሱስ ላይ አንስቶ ራሱን ሲመለከት የሚታየው ጎዶሎነት ማለቂያ የለው። ሰው አይኑን ከጌታ ላይ ሲያነሳና ራሱን ሲመረምር ሽንኩርት እንኳን ተልቆ ተልጦ ይብቃው ይባላል። ልጠን አንጨርስም በራሳችን። የሚፋቀው ሁሉ ቁርበት ባዶ የሆነ ነገር ነው። ታልቃላችሁ። እነዚህ ሰዎች እነዚህ ነጎላ ገላትያ ሰዎች ሲናገሯቸው ብጥቅሌ ስጋ ከሰውነታቸው ላይ በመገረዝ ብቻ ሙሉ ሰው እንደሚሆን መልካም ሆኖ እንዲታዩ አረገረዙ። ለዚህ ነው መሰለኛ እንዳንዴ እንዲያልተሰማን ይሄ መሆን አለበት። ተገረዙ። ከተገረዝኩኝ ወደ የተሰማኝ ለመስክር ሳይሆን ይቀራሉ ለዘንድሮ ክርስቲያን። ልክ ስገረዝ ያን ጊዜ አንድ የሆነ ነገር እንደሆንኩኝ ይታየኛል ሳይሉ አይቀሩም። እኔ ነግራችኋለሁ ዛሬ ይሄን ብናረክ እንደዚሁ ነው የምንሆነው። ክርስቶስ በቂ እንደሆነ የማይገባው ክርስቲያን የበዛበት ዘመን ነው። እና ከተገረዙ በኋላ ሐዋርያ ጳውሎስ ቆቋለ ለመሆኑ መንፈስ ቅዱስ እናንተ ጋር ሊሰራ የበቃበት ምክንያቱ ምንድን ነው አላቸው። ኢየሱስን በማመናችሁ በተገኘ ጸጋ አይደለም አላቸው። ኢየሱስን በማመን በተገኘ ጸጋ አይደለም። የብዙዎቻችን ዛሬም ትልቁ ችግራችን የእግዚአብሔር መንፈስ ቅዱስ በቤተክርስቲያን የሚሰራቸው ሥራዎች በትንቢት በተአምራት በፈለገ አይነት ድንቅ ነገር በመገለጥ ቢሰራ ከነዚህ ሁሉ የሚበልጥ ምን እንደሆነ መንፈስ ቅዱስ በሰዎች ውስጥ ሲሰራ እኛ የእግዚአብሔር ልጆች ማድረጉ። በገላትያ ላይ ሐዋርያ ጳውሎስ እንዲህ ይላቸዋል። ልብ በሉ ምዕራፍ 4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ከዚህ የሚበልጥ ምን አለ? ዶክተር ቢሎ ጆንሰን የሚባል እግዚአብሔር ሰው በሮሜ መጽሐፍ ላይ ጻፈው መጽሐፍ ዱሮ ሳለ የእግዚአብሔር ልጅ መሆኔን መንፈስ ቅዱስ በውስጥ የመሰከረውን ምስክርነት ዓለም ሁሉ ዋጋ አርጎ ቢከፈል አለ ከፍላለሁ አለ። ከዚህ የበለጠ የከበረ ነገር በህይወት የምለማመድ የለም። የእግዚአብሔር ልጅ ነው። የኛ የዚህ ዘመን ክርስቲያኖች ትልቁ ችግራችን ምን እንደሆነ ታውቃላችሁ? ሃይማኖት በማስተዋል መኖር ሲገባው በማስተዋል የሃይማኖትን እውነት የማንይዝ ትውልድ ስለሆነ ዘሪ ሊዘራ ወጥቶ በየመንገዱ ዳር ይወደቃል፣ በሾህ መካከል ይወደቃል፣ በጭንጫ ላይ ይወደቃል፣ በመልካም መሬት ይወደቃል። በመልካም መሬት ይወደቀው አንዱ 30 60 እና 100 ያፈራው ምን እንደሆነ ታቃላችሁ? ጌታ ሲናገር እነዚህ ቃሉን ሰምተው ምንም ያረጉ ናቸው? የሚያስተውሉ ናቸው። ማስተዋልን የማይማርክ ሃይማኖት ወገኖቼ አቧራ ነው፣ አቧራ ነው። ሃይማኖት ሰውን አስተዋይ ነው የሚያደርገው። ማስተዋል በጥበብ የተሞላ ነው ሃይማኖታችን። በሰማያዊ ብርሃን የተሞላ ነው ሃይማኖታችን። ጸጋውንም በጥበብና በማስተዋል የሚያበዛ ነው ሃይማኖታችን። የኛ ትልቁ ችግር ሁሉንም አሜን፣ ሁሉንም ሃሌሉያ፣ ሁሉንም በቃ ለሁሉ ጮሎ ነው ያረገ። የመጣው ሁሉ የሚወስደን ነው የሆነ። ወንድ ወገኖች ኢየሱስ ክርስቶስ ከሕግ ርግማን የዋጀ እኔና እናንተ የእግዚአብሔር ልጆች ያደረገን። ክብር ለእግዚአብሔር።
አሜን።
ስለዚህ ኢየሱስ ክርስቶስ እኔና እናንተን እንዲህ ያደረገን ጌታ መንፈስ ቅዱስን በውስጣችን ያኖረውን ስንት ነገር ለብዙ ቁም ነገር ገና ያበቃን ያለውን ጌታ የገላትያ ሰዎች ተተው በመገረዝ ስርዓት ክርስቶስን ተተው በስጋቸው መልካም ሆኖ ሊታዩ የሚወዱ ሰዎች ክርስቶስን በሚያስጥል ሁኔታ እንዲገረዙ አደረጓቸው። እና ምን ይላል በዚህ ቁጥር 13 ምዕራፍ 6 ገላትያ ላይ በስጋቸው እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳን ህግ ነው አይጠብቁ። ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትንገት ከኔ ያቃል። እና የክርስቶስን መስቀል ያመጣና እነዚህ የገላትያ ሰዎች እንዲገረዙ ያሏቸው ሰዎች የተመኩበት ስጋ የሚከለከልበትን መስቀል ያሳያል። መስቀል ያመጣል። የዚህን የመስቀል ምስጢር እናያለን። ክብር ለእግዚአብሔር ይሁን።
አሜን።
በገላት በኤፌሶን ምዕራፍ 2 ላይ ጌታ ኢየሱስ ወደዚህ ዓለም ሲመጣ የሰራቸውን ስራዎችና እነዚህ ነገሮች ያደረገበት ምስጢር አብረን እንመለከታለን። እኔና እናንተን የእግዚአብሔር ሰዎች መንፈሳዊ ሰዎች ለመሆን የሚያበቃንን ፍጹም ሰው ለመሆን የሚያስችለንን መሰረት የሆነው ነገር የተሰራውን እናያለን። ኤፌሶን ምዕራፍ 2 ላይ እንደዚህ የሚል ቃል አለ ከቁጥር 13 ጀምሮ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ለአሕዛብ ቀርበው ለነበሩት ሰላምን የምስራች ብሎ ሰበከ። ቁጥር 18 በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ክብር ለእግዚአብሔር።
አሜን።
በማን ሥራ? በእርሱ ሥራ። ኢየሱስ የሰራው ስራ ወዴት ያገባናል ይላል? ወደ አብ ያገባናል ይላል። ወደ አብ ያገባናል። ሁላችን ማንም ሰው ያለ ኢየሱስ ስራ ወደ አብ አይገባም። በመንፈሱ ሁላችንም ወደ አብ እንገባለን በክርስቶስ ስራ። ክብር ለእግዚአብሔር።
አሜን።
የእግዚአብሔር ስም የተባረከ።
አሜን።
ኤፌሶን ምዕራፍ 1 ላይ እንመለከታለን። እግዚአብሔር ያለውን ለሰው ልጆች እቅድ ቁጥር 4 ጀምሮ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠ። እግዚአብሔር ሁሉን ቻይ የሆነው አምላክ የሰውን ጉዳይ አስመልክቶ የናንተን የኔን ያልዳኑ ወደፊት የሚድኑ የሰዎች ልጆች ታሪክ እግዚአብሔር ሲያቀድ ዓለም ሳይፈጠር አዳም ሳይፈጠር ኃጢአት ሳይኖር ያቀደውን እቅድ ነው እናየው። በዚህ ቦታ ላይ እግዚአብሔር ሰዎችን በፊቱ ቅዱስ ነውር የሌለባቸው በፍቅር እንዲሆኑ ይፈልጋል። በእግዚአብሔር መንግስት ውስጥ እንከን በሌለበት በእግዚአብሔር መንግስት በቅዱሱ አምላክ ፊት ምንም የሚያሳፍር ህይወት የሌላቸው እንደሆኑ ሰዎችን እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። በእግዚአብሔር መንግስት ውስጥ ተሳቆ መኖር እንዲኖር እግዚአብሔር አይፈልግም። በእግዚአብሔር መንግስት ውስጥ ክብር የጎደለው ፍጡር እንዲኖር አይፈልግም። በእግዚአብሔር መንግስት ውስጥ የተጠላ ሰው አይኖርም። በእግዚአብሔር መንግስት ሁሉም በፍቅር፣ ሁሉም በቅድስና፣ ሁሉም በክብር እንዲኖር ይፈልጋል። ይህንን ማድረግ እግዚአብሔር የሚችለው በአንድ ነገር ብቻ እንደሆነ ያውቃል። በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠ። ለምን በክርስቶስ መረጠ? ምስጢር አለው። በክርስቶስ መረጠ። እግዚአብሔር ሰዎችን ሲቀበላቸው ሲመርጣቸው በክርስቶስ ነው የሚመርጣቸው። ከክርስቶስ ውጪ እግዚአብሔር ዓላማ የለው፣ ምንም እቅድ የለው። ቁጥር 5 በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። ይሄ ሥራ ምንድን ነው? ኢየሱስ የሠራው ሥራ፣ በእርሱ ሥራ የተሠራው ምንድን ነው? በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። የሚያስደንቅ ነገር ነው። ጌታ ኢየሱስ ክርስቶስ ለሰው ልጆች የኃጢአት ዕዳ ከፋይ ብቻ አይደለም፣ ወደ አብ አስገቢም ነው። ኢየሱስ ክርስቶስ የኃጢአት ዕዳ ከፋይ ብቻ አይደለም፣ ቅዱስ ነውር የሌለን አድርጎ በአብ ፊት የሚያቆመን ነው። ኢየሱስ ክርስቶስ የሠራው ሥራ የክርስትና እምነትን የሚያስጀምር ብቻ አይደለም፣ በእግዚአብሔር መንግሥት ውስጥ ኃጢአት በሌለበት በእግዚአብሔር ክብር በተጠለቀለቀው መንግሥተ ሰማያት እድፍ የሌለብን ነውር የሌለብን አድርጎ በዚያ የሚያገባን እሱ።
አሜን።
ክብር ለእግዚአብሔር።
አሜን።
ብዙ ሰዎች ተቆ ኢየሱስን በአስታራቂነቱ በላከባይነቱ ብቻ ለክርስትና መንደርደሪያ ብቻ ያደርጉታል። ኖ፣ በምንም አይነት በምንም መንገድ ኢየሱስ አይሰጠም። ጎዶሎ ወንጌል ኢየሱስ ነውር የሌለባችሁ ያደርጋችኋል።
አሜን።
በሰራው ሥራ ይሄንን ያደርጋል።
አሜን።
ክብር ለእግዚአብሔር።
አሜን።
ቤተክርስቲያን ቆፍራ አምጣ ማወቅ ያለባት መጸለይ ያለባት መማለድ ያለባት የጌታ የኢየሱስ ሥራ እነዚህን ነገሮች አኮምፕሊሽ ሊያደርግ በሕይወታችን ሊፈጽም ተግባራዊ ሊያደርግ የሚችለው የኢየሱስን ሥራ መግለጥ ነው ያለባት። በእርሱ ሥራ ሐዋርያቶች ይህንን ለማድረግ ምንድን ነው የሚያደርጉት? ኢየሱስን ያስተምራሉ፣ ኢየሱስን ይሰብካሉ። እሱን እያስተማሩ ነው ሰዎች የሚለወጡት። ለምን? በእሱ ሥራ ነው። በእርሱ ሥራ ነው። ክብር ለእግዚአብሔር። አያችሁት? በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው ካለ በኋላ ሚለውን ተመልከቱት። ጸጋውንም በጥበብና በአእምሮ ሁሉ አበዛልን። ቅድም እንዳልኳችሁ ልብ በሉ። ቁጥር 10 በክርስቶስ ለማድረግ እንደወደደ እንዳሳቡ የፈቃዱን ምስጢር አስታውቆናልና። የእግዚአብሔር ምስጢሩ ታውቆናል ይላሉ ሐዋርያት። ገብቷቸዋል። ይሄ እኛም ሊገባን ይገባል። ይሄ ነገር የገባን ስንሆን አንዳንስት የሚጠብቅ ኃይል አለው፣ ጸጋ አለው። የእግዚአብሔር የፈቃዱ ምስጢር አንድ ብቻ ነው። ምንድን ነው እሱ? በዘመን ፍጻሜ ውድ ወገኖች ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል። ክርስቶስ የደበረው ባይ ባይ አማራጭ የለም። በሰማይ በምድር ያለውን ሁሉ በክርስቶስ ለመጠቅለል የምትዘጋጁት ይሄ ኢየሱስ ጠቅላይ ለሆነው ለኢየሱስ ነው። ሌላ አጀንዳ የለም። በመንግስተ ሰማይ ኢየሱስ ነው አጀንዳው። ቤተ ክርስቲያን ሌላ ስብከት የላትም፣ ሌላ ትምህርት የላትም። ኢየሱስ ነው።
አሜን።
ጌታችን ኢየሱስ በሰማይ በምድር ያለውን ሁሉ በክርስቶስ ምን ለማድረግ ነው? እግዚአብሔር የተመሰገነ።
አሜን።
ኢየሱስን ከኃጢአት ጋር በተያዘ ጉዳይ ብቻ እንዳታስቡት። በደሙን የምንፈልገው ኃጢአት ስንሰራ ብቻ ነው አይደለም። ቅድስናም ኢየሱስ ነው፣ ክብርም ኢየሱስ ነው፣ መንግስተ ሰማይ መግባት ኢየሱስ ነው። ማን እሆናለሁ እኔ ወደፊት ምንድን ነው የምሆነው ብትሉ ኢየሱስ ነው።
አሜን።
መልሱ ይህን ነገር ካወቅን ግራና ቀኝ ማለት አለ። ይሄን አይለወጥ
አሜን
ሃይማኖት የማሳሳት ባህሪያት ከወንጌል ከእንደዚህ ያለ መሰረታዊ ነገር የለቀቀ የሃይማኖት ትምህርት በየአይነቱ አለ። ኢየሱስ እንዲህ እንደተነገረለት ያልተጠበቀበት የሃይማኖት ትምህርት ሁሉ ባዶ ነው። መልካም ነው። እግዚአብሔር ዓለም ሳይፈጠር የነበረውን እቅዱን አይለውጥም። ኢየሱስ በሰማይና በምድር ስልጣን ሁሉ ተሰጥቶታል። የጌቶች ጌታ የነገስታት ንጉስ ሆኗል። የሞትና የሲኦል መክፈቻ ይዟል። በአቀኝ ተቀምጧል። እነዚህ ነገሮች ሊለወጡ አይችሉ።
አሜን።
ኢየሱስ ስፍራውን በክብር ይዟል።
አሜን።
ስለዚህ ቤተክርስቲያን በሱ ላይ ማተኮር አለባት። እግዚአብሔር ይመስገን።
አሜን።
በሱ ሥራ የዳንበትን ምስጢር እንመለከታለን። እነዚህ ነገሮች ስናስብ ጌታችን ኢየሱስ ክርስቶስ ልብ በሉ የከበደ ያለ ትምህርት ነው። ባጭሩ ነው እኔ ለማስተማር መሞክረው። በጣም 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 ሰፊ ትምህርት ነው። አሳጥሬ ነው ጌታችን ኢየሱስ ክርስቶስ ሥጋ የተዘጋጀለትን ምስጢር ማወቅ አለበት። ለምንድን ነው ሥጋ የተዘጋጀለት? ጌታችን ኢየሱስ ክርስቶስ ሥጋ የተዘጋጀለት ለምን እንደሆነ ከዚህ በፊት እዚህ ቦታ በአንድ ርዕስ አስተምሬያለሁ። የተቀመጠ ሊቀ ካህን በሚል ርዕስ ታስታውሳላችሁ? ማንም ያስታውስ የለም? ማስተዋልን እግዚአብሔር ይስጣል።
አሜን።
እኔ ብዙ ጊዜ ካስተማርኩ በኋላ ሰዎችን መከራቸው ነገር አለ። እናንተም መልካም ፈቃዳችሁ ቢሆን ብትለማመዱት ደስ ይለኛል። ካስተማርኳቸው በኋላ ሰዎች እቤታችሁ ሄዳችሁ የሰማችሁትን እንዳለ በሚገባችሁ ልክ ጻፉት ላችኋል። ይረዳል ያ ነገር። ከባችሁ ወገኖች አቤት እንዴት ደስ ይላል የሚል ሰው ብቻ ነው ያለው። ከዛ ሲወጣ የለም ወዳም ሰው እንደዛሬ ብቻ አላቀም ይላል። ሁሌ ነው እንደዚህ ይላል። ትላንትናም ብሏል፣ ከዛ በፊት ብሏል፣ ዛሬም ይላል፣ ነገም ይላል። ሁሌ እንደዛሬ ብቻ አላቀም። እና የተማርነው እግዚአብሔርን ቃል ሁሉ የመጠበቅ ነገር ሊኖረን ይገባል። እግዚአብሔር ይርዳል።
አሜን።
ዕብራውያን ምዕራፍ 10 ላይ ተመልከቱ። ለጌታ ለኢየሱስ ክርስቶስ ሥጋ የተዘጋጀለትን ምስጢር ተመልከቱ። ምስጢሩን ተመልከቱ። ህጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህ በየአመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡት ሊፈጽም ከቶ አይችልም። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በህሊናቸው ኃጢአትን ስላላወቁ ማቅረብን በተዋል ነበረምን ይላል። በሌላ አባባል ውድ ወገኖቼ የብሉይ ኪዳን ካህናቶች የሚያገለግሉበት ቤተ መቅደስ መስዋዕት ይቀርባል። መስዋዕቱን የሚያመጣው ህዝቡ ነው። ካህናቶቹ መስዋዕቱን ያቀርባሉ። ህዝቡ ለሰራው ኃጢአት መስዋዕት ይቀርባል። ዛሬ የሰራሁት ኃጢአት ዛሬ መስዋዕት እንደጋነ በየጊዜው በየአመቱ ግለሰቦች በየጊዜው ያመጣሉ። ካህናቶቹ በየአመቱ ያቀርባሉ። ይሄ የኃጢአት መስዋዕት ማቅረብ ለረጅም ጊዜ ሲካሄድ ነበር። አንድ ሰው በሕይወት ዘመኑ ብቻ እስራኤላዊ ስንት መስዋዕት አቀርቧል ብላችሁ ብትሉ በጣም በርካታ መስዋዕቶች ነው የሚያቀርቡት። ማናቸውም እስከዛሬ ያቀረብኩት እንዴ ስንትና ስንት በግ ነው የታረደው፣ ስንትና ስንት ወይፈን ነው፣ ስንትና ስንት መስዋዕት ነው የቀረበው፣ ይሄ በቃ እንዴ አሁንስ በቃ የሚል የለም። ለምን እንደሆነ ታውቃላችሁ? እነዚህ መስዋዕቶች የሚቀርቡት ሰዎች ለሰሩት ኃጢአት ነው። ኃጢአት እንዲሰሩ ላደረጋቸው ለኃጢአተኛነታቸው አይደለም የሚቀርበው፣ ለሰሩት ኃጢአት ነው የሚቀርበው። ነገ ደግሞ ለሚሰሩት ደግሞ ነገ ነው የሚቀርበው። የአሁኑ ትላንት ለሰሩት ወይም ጠዋት ለሰሩት ሊሆን ይችላል። ነገር ግን በዚያ መስዋዕት በየአመቱ ለኃጢአት መታሰቢያ አለ። ኃጢአት እንደሚመረት ነው የሚታየው። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነው። ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድህም ስጋን ግን አዘጋጀህልኝ በሙሉ በሚቃጠል መስዋዕትና ስላጥያት በሚሰዋ መስዋዕት ደስ አላለህም በዚያን ጊዜ ነው በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ፈቃድህ እንዳድርግ መጥቻለሁ ኢየሱስ ስጋ የተዘጋጀለት እነዚህ የብሉይ ኪዳን መስዋዕቶች ሁሉ ሊያስወግዱት ያልቻሉትን የዓለምን ኃጢአት ሊያስወግድ ነው የመጣው
አሜን
የማንን ኃጢአት ያንድ ሰው ኃጢአት አይደለም የግለሰብ ኃጢአት አይደለም የዓለምን ሁሉ ኃጢአት ሊያስወግድ ነው የመጣው
አሜን
ክብር ለእግዚአብሔር
አሜን
የዓለምን ሁሉ ኃጢአት ሊያስወግድ ስጋ ተዘጋጀ ሰው ሆነ ክብር ለእግዚአብሔር
አሜን
ስለዚህ ጌታ ኢየሱስ ክርስቶስ ስጋ የተዘጋጀለት ከድንግል ማርያም የተወለደው አምላካችን የሆነው ኢየሱስ የኔና የናንተን የሰውን ባህር የተካፈለው ጌታ ፍጹም አምላክ ፍጹም ሰው ሆኖ በምድር ላይ ተመላለሰው በተዘጋጀለት ስጋ ጌታችን የዓለምን ኃጢአት ያስወግድ እንዴት ነው ያስወግድ ውድ ወገኖቼ አነበብኩላችሁ በኤፌሶን መጽሐፍ ውስጥ በመራፍ አንድ ላይ ያየነው ቃል መታስተውሱ ከሆነ አንድን አዲስን ሰው በራሱ ይፈጥር ዘንድ ይላል ጌታችን ኢየሱስ ክርስቶስ ሰውን ፍጹምና ቅዱስ አድርጎ የማቀረብ ነውር የሌለን አድርጎ በእግዚአብሔር ፊት ሊያቀርበን ነው የሚፈልገው እንዴት ያቀርበናልኛ የምንሰራው ኃጢአት በህይወታችን በየጊዜው ኃጢአት ይመረታል ከፍጥረታችን የቁጣ ልጆች ነን የሰራነው ኃጢአት አይደለም ኃጢአተኞች ያደረገን ኃጢአተኞች ስለሆንን ነው ኃጢአት የምንሰራው እነሆ እናቴ በምን ጸነሰች ነው የሚለው ዳዊት በአመፃ በኃጢአት የተወለደ ከእናቱ ማኅፀን እንደሆነ የኃጢአተኛነት ታሪኩ ያያል ስለዚህ ይህንን አይነት ባህሪ ያለን ተፈጥሮ ያለን ሰዎች በምንድን ነው ነውር የሌለን እንከን የሌለን አድርጎ ኢየሱስ ምን አይነት ስራ ሰርቶ ነው በእግዚአብሔር ፊት እነሆ የሰው ልጆች በአምሳል የፈጠርካቸው ነውር የሌላቸው እንከን የሌለባቸው አድርጌ አቀርቢያቸዋለሁ የሚለው በምንድን ነው ይህን የሚያደርገው ጌታችን ይህንን ያደረገው በራሱ ነው ክብር ለእግዚአብሔር ምን አደረገ የኔና የናንተን ማንነት ገንዘብ አድርጎ ወሰደ ከድንግል ማርያም የሰውን ባህሪ ተካፈለ ዕብራውያን መጽሐፍ እንደሚነግረን ያዘው የመላእክትን ዘር አይደለም የአብርሃምን ዘር ነው ያዘው የዳዊት ልጅ ነው የተባለው በመጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ ሰው መሰል አይደለም የነበረው እውነተኛ ሰው ነበር የሚረባው የሚጠማው የሚያንቀላፋ የሚያመው የሚያለቅስ ነበር ኢየሱስ የህማም ሰው ነበር ደዌን የሚያውቅ ነው ጌታ ኢየሱስ ስለዚህ ጌታችን በነገር ሁሉ እናንተንና እኔን የሰው ልጆችን ሁሉ የመሰለ ኃጢአትን ለማስወገድ እንደሱ ያለ ለምን ያስፈልጋል ኃጢአት ምንድን ኃጢአትን በብዙ ሁኔታ ላጠናው ሞክር ያለው ስመለከተው ኃጢአት ውድ ወገኖቼ አንድ ነገር ስናወራ ብርሃን ብንል ብርሃን አለ የሚታይ ነገር አለ ኃጢአት እንደዚህ ይሄ ነው ተብሎ የሚባል ነገር ኃጢአት እንድንሰራ የሚያረጋግን ኃጢአት ለይቶ ማወቅ አስቸጋሪ ለምን እንደሆነ ታውቃላችሁ ጨለማን ብርሃንን መርምረውታል ሰዎች በላቦራቶሪ አጥንተውታል ባህሪውን በብዙ መንገድ ያጠኑታል ጨለማን ያጠናው ምጭ ሰው ይላል ጨለማ እንዳይኖር እናረጋለን ይሄን ሁሉ ኤሌክትሪክ የሚያስከፍለን እሱ አይደለም አጥንተን ከየት እንደሚመጣ አግኝተን እናባረዋለን የሚል የለም ጨለማ ምንድነው ብርሃን በሌለበት የሚሆን ሁኔታ ሪያሊቲ ያቸው የብርሃን መጥፋት የብርሃን ዓለም ነው ኃጢአት ምንድነው እኔ ባጭሩ ነው መናገራችሁ ወገኖቼ ኃጢአት ሰው ያለ እግዚአብሔር ከመኖሩ የተነሳ የመጣ ችግር ነው ኃጢአት በመጽሐፍ ቅዱስ ዓላማን ወይም ግብን መሳት ነው እግዚአብሔር ሰዎችን ከፈጠራቸው እሱ ለራሱ ሊያኖራቸው ከወደደው ዓላማ እንዲወጡ ያደረገ ነገር ነው። ኢየሱስ ከዚህ ሁኔታ ነው ሰዎችን ወደ እግዚአብሔር ዓላማ ነው የሚመልሰን። የነፍሳችን እረኛ ነው ከምንባዝንበት ህይወት የሚመልሰን ነው። እንዴት ነው ይሄን የሚያደርገው? ከፍጥረታችን የቁጣ ልጆች ሆነናል፣ ለራሳችን ተገልጠናል። ማን ነው እዚህ ደረጃ ውስጥ የከተተ? አዳምና ሔዋን እግዚአብሔር ሳስፈልጋቸው እንደ እግዚአብሔር ሆኖ ለመኖር ስለመረጡ ነው። ያለ እግዚአብሔር እንደ እግዚአብሔር መሆን ይቻላል አላቸው ሰይጣን። አዳምና ሔዋን ያለ እግዚአብሔር እንደ እግዚአብሔር ሆኖ ለመኖር በመረጡት ህይወት ዓለም የነሱ ልጆች ሁሉ ተሞልታለች። በዚህ ዓለም ላይ ሰው ልጆች ሁሉ ያኖሩ ኖሯል። የቱንም ያህል ሰዎች የፈለገ ነገር ቢጥሩ እግዚአብሔር በፈጠረላቸው ወደ ፈጠረላቸው ክብርና ዓላማ በራሳቸው መጣታቸው። ለዚህ ዓለም ለመዳን ሰውን ከጭቃ ውስጥ ማውጣት ይቀላል። ወንድ ወገኖቼ ሰውን ከተፈጥሯዊ ማንነቱ እንዴት ማውጣት? ሰውን ፈጣሪው ከፈጣሪው ጋር እንዴት ማገናኘት ይቻላል? እግዚአብሔር ለኛ አንድ ግለሰብ አይደለም። እግዚአብሔር ፐርሰን ነው። የራሱ ሉዓላዊ ስልጣንና ፈቃድ ያለው ነው። ነገር ግን እግዚአብሔር ግን ለኔና ለእናንተ ግን ህይወታችን ነው፣ ክብራችን ነው። እግዚአብሔር ከምንበላው ምግብ ይልቅ የሚያስፈልገን ነው። ከምንጠጣው ውሃ ይልቅ የሚያስፈልገን ነው። ከምናየው ብርሃን ይልቅ የሚያስፈልገን ነው። እግዚአብሔር የህይወት ምንጭ ነው።
አሜን።
እግዚአብሔር ለኔና ለእናንተ ከምንተነፍሰው ትንፋሽ ይልቅ የሚያስፈልገን ነው። አሜን። ይሄን እግዚአብሔርን በዚህ መልክና ሁኔታ ወደኛ ማን ያምጣ? ሰው ለራሱ ማንነት ተጋለጠ። ያለ እግዚአብሔር እንደ እግዚአብሔር ሆኖ ለመኖር በፈለገው ምርጫ ለራሱ ተጋለጠ። ሞት በላው ላይ ሰለጠነ። ሰው እድገቱ ሁሉ ወደ ሞት የተፋጠነ ሆነ። ሰውን ከዚህ ሁኔታ ማን ያወጣው? ነገር ግን ጌታችን ኢየሱስ ክርስቶስ አምላክ የነበረው የበደልነው ጌታ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን እናምናለን። ይሄ ቅዱስ አምላክ የኔና የናንተን ማንነት ገንዘቡ አደረገ። በደለኛውን ማንነታችንን ገንዘቡ አደረገ። ሟች ሆነውን ማንነታችንን ገንዘቡ አደረገ። ነገር ግን ይሄንን ሲያረግ ጌታችን ኢየሱስ ክርስቶስ ምክንያት ነበረው። ምክንያቱን ላካፍላችሁ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ይሄንን ሳስተምር ሁሉ ጊዜ የምሰጠው ርሳል። ይሄንን ርስ አብራችሁ ይብላላችሁ። ከማንበባችሁ የርሱን ለኛ ሊያደርግ በሉ
የኛን የራሱ ያደረገ።
እንድገመው የርሱን ለኛ ሊያደርግ የኛን ለራሱ አደረገ። ይሄ ክፍል ይሄን ነው የሚናገረው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። አያችሁት? በማን ሆነን? በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ። ኃጢአት ያላወቀውን እርሱ ስለኛ ምን አደረገው?
ኃጢአት
አደረገው። ኢየሱስ የኛ ኃጢአት እስከ ምን የእሱ እንደሆነ ማወቅ ትፈልጋላችሁ? የደማውን ደም የቆሰለውን ቁስል የሞተውን ሞት ተመልከቱ። በድራማ አልሞተ ኢየሱስ። የኛን ለእርሱ ያደረገበትን መጠን ማወቅ ትፈልጋላችሁ? ወንድ ልጅ ተሰጥቶናል የሚለው ምስጢር መርመር። ብዙ ሰዎች ጉዳያቸውን የሚይዝላቸው ባለውበት ሀገር ጠበቃዬ ይላሉ፣ ኮራ ይላሉ፣ ጠበቃዬ ይላሉ። እዚህ ሀገር ተጀምሮ እንደሆነ አላውቅም። እንደዚህ ማለት ለጠበቃዬ ሰጣለሁ ይላሉ። ለማስፈራሪያም ነው አንዳንድ ጊዜ። ጠበቃዬን አማክራለሁ ሲሉ እንዲሉ አይነት ይመስላል አንዳንድ ያነጋገራቸው። ጠበቃቸው ጉዳያቸውን በፋይል ነው የሚይዘው። እንደው ሲሄዱ ማን ነው ስም ያለ ነው ፋይል አስወጥቶ ቢይዘው ጠበቃቸው በፋይል ነው ጉዳያቸው የሚይዘው የተሰጠን ወንድ ልጅ እንደ ጠበቃ አይደለም ለኛ ይቆማ የናንተን የኔን ማንነት የራሱ ገንዘብ አደረገ
አሜን
ሰው ሆኖ ተወለደ
አሜን
የሰው ባህሪ ከላው ላይ እንደንም ሰማያወልቀው ሆነ ለዘላለም ከሰው ልጆች ጋር አንድ ሆነ እኛና ኢየሱስ የተገናኘ ነው ውድ ወገኖቼ በባህሪ በሰው ባህሪ ነው የተቆራኘ ነው ክብር ለእግዚአብሔር
አሜን
ኢየሱስ ክርስቶስ እንደ ባለሙያ አይደለም ከኛ ጋር የሆነው ኢየሱስ ክርስቶስ ከኛ ጋር የሆነው ውድ ወገኖቼ ላንድ አፍታ ለሚሆን የሚሽን የሰዎችን ችግር መርዳት ያገለግል የሰዎችን ሸክም እግዚአብሔር ሲሰጠን እንዴት እንደሚጫን ይመረጣል ያለው ሁሉ ኃጢአት እንዴት ተሸከመው እንዴት ያን ሁሉ ተሸከመው ስንት ክፋት ስንት አይነት ወንጀል እያሰራው ኃጢአት ለምን ውድ ወገኖቼ ዛሬ የሰው ልጆችን የፈለገ የዲያብሎስ አገልጋይ የሚያረጋቸው የፈለገ የሰሩት ኃጢአት ቢኖር ኢየሱስ ያልተሸከመው ኃጢአት የለም የቀረ ያመለጠ ኃጢአት የለም በሰዎች ህይወት ውስጥ ሊከሰት የሚችለውን የጥፋት ኃይል ሁሉ ኢየሱስ በሰውነቱ የዓለምን ኃጢአት ሁሉ ተሸክሟል ክብር ለእግዚአብሔር
ይሁን አሜን
ይሄንን እግዚአብሔርን አሳየኝ ብሎ መጸለይ ያስፈልጋል። ይሄንን በስብከት ብቻ የምትረዱት አይደለም የአይን ልቦና ብርሃን መጠየቅ ይፈልጋል። እኔ በ1972 ወላይታ ለሚታገለግል ጠይቀበት እባክህ ጌታ ሆይ የሞትክበት ምስጢር አሳየኝ ነው ነበር። ብዙ ጊዜ ጸልይ ነበር በዚህ ጉዳይ። ጌታ ኢየሱስ የሞተው ሞት በታሪክ ብቻ የምትናገሩት አይደለም እግዚአብሔር ልቦናችንን አብርቶ ለመረዳው ይገባል። ስለዚህ ጌታ ኢየሱስ የሰው ልጅ ሆነው ስጋ የተዘጋጀለት የዓለምን ኃጢአት ሁሉ ለማስወገድ ነው። ለምን? የኛን መጀመሪያ የራሱ አደረገ። ስጋዊ ተፈጥሮአችንን ሰው ሆነ። በነገር ሁሉ ወንድሞቹን ሊመስል ተገባው። ሙሴ የእስራኤልን ህዝብ ነፃ ለማውጣት ከእስራኤል ህዝብ ጋር ራሱን አይደንቲፋይ አደረገ። በግብጽ ቤተ መንግስት ውስጥ የፈርዖን የልጅ ልጅ ተብሎ ይኖር ነበር። በኃጢአት የሚገኝ ደስታ ክብር ሁሉ ነበረው። ነገር ግን እግዚአብሔር ሊጠቀምበት ስለፈለገ እስራኤልን ከግብጽ ምድር ውስጥ ነፃ እንዲያወጣ ስለፈለገ ዘጻት መውጣት በህይወቱ እንዲካሄድ መጀመሪያ እግዚአብሔር ተጠቀመበት። ይህንን ለማድረግ ሙሴ ስትራቴጂ አይደለም የተማረው እንደው ታካላችሁ የግብጽን ሀገር እምቢ ማለት ነው።
አሜን።
የፈርዖን ልጅ መባልን እምቢ ማለት ነው። ለፈርዖንና ለስርዓቱ ለባህሉ ለወገኑ በግብጽ ላለው ጥቅምና ክብር እምቢ ብሎ ወጣ። መጀመሪያ ዘጻት በህይወቱ ተካሄደ። ሙልጭ አርጎ ወጣ። ምን መርጣ ወጣ ብትሉት ከእግዚአብሔር ህዝብ ጋር መከራ መቀበል ይሻለኛል። ጭቃ ከሚጠፈጥፍ ለምን እግዚአብሔር የጠራቸው ሰዎች በውርደት ታሪክ እንኳን በሚመስል ውስጥ ክብር ነው ያለው።
አሜን።
እግዚአብሔር የጠራቸው ሰዎች ራያቸው በግብጽ ፈርዖን ቤት በከፍታ ስፍራ አይደለም። የእግዚአብሔር የንጉስ እልልታን ያሉ በእግዚአብሔር ስም ታመ።
አሜን።
የሩቁን ያሉ የሚመጣውን የዘመኑን ክብር የእግዚአብሔርን በመንግስቱ የሚካሄደውን ይመለከታሉ። በዚያ ራይ ወጣ። እኔ እንደዚህ ምን ይመስለኛል እግዚአብሔር ወደኛ ዘጻት አርጋ ቆጣ ወደኛ ዘጻት በህዝብ ታካሄዳል የሚለው መስለኛ አርባ አመት ነው በዘጻት እንግዲያው 40 አመት ህዝብ እንደባለ ሂዳል እና ህዝብ ልካ ሲለው ፈርዖንን እንዴት ያለ ግብግብ እንደሆነ ሱራ የቻለ ታሪክ ከፈርዖን ጋር ብዙ ድርድር መጣ። ፈርዖን በእግዚአብሔር በመቅሰፍት ሲያስጨንቀው ምን አለ? ለምን በዚህ አታመልኩም? እናንተ ወንዶች ሶስት ቀን ይሏል። ሶስት ቀን አምልኮ ደግሞ እቀረው ደግሞ ግብጽ አምልኮ ከግብጽ ሁልጭ ብሎ ወጥቶ አሁንም በመቅሰፍት ሲያስጨንቀው እግዚአብሔር ማን ነው የሚሄደዋል? እኛ ወንዶች እንሄዳለን። ሚስቶቻችን፣ ታላላቆች፣ ታናናሾቻችን፣ ልጆቻችን ሁሉ ኦ ኤሰር ነቀል ነው ስርነቀል ነው አለ። የለም ከብቶቻችሁን እዚህ ተዋላቸው ሰኮና እንኳን አንቀር ሁልጭ አድርገን ወጣል። አሜን። ገንዘባችን ይድናል። ሁሉንም ሁልጭ አድርገን ነው ወጣው። ዘጻት በሙሴ እንኳን የተካሄደው ዘጻት ሰኮና ያላስቀረ ዘጻት። አሜን። ያን የበግ እንኳን እግር ተባረ እንኳን አላስቀረ ሁልጭ አድርጎ። ነገር ግን አንድ ነገር ማድረግ አልቻለም ሙሴ ከእስራኤል ህዝብ ውስጥ የግብጽን ቫልዩ ሲስተም የግብጽን ሴተ ስርዓት አላወጣ። ትዝተዋን ከውስጣቸው አላወጣ። የኢየሱስ ግን ከዛ ይበልጣል።
አሜን።
የኢየሱስ ግን ከዛ ይበልጣል።
አሜን።
የግብጽን ሽታ ከሰው ውስጥ ማውጣት ይችላል።
አሜን።
ይሄንን የሚያደርገው በእኔ በምሰብክላችሁ መፈክር አይደለም። ይሄንን የሚያደርግላችሁ ጌታ በዚህ እኔ በምሰብከው ስብከት ውስጥ ሃሌሉያ ብላችሁ አይደለም። ይሄ የሚሆነው የሰራው ስራ ስታዩ ነው።
አሜን።
ኢየሱስን ስታዩ ነው የሚሆነው።
አሜን።
ኢየሱስ ይህን ሰርቷል። ሙሴና ኤልያስ በተራራው ላይ በተገለጡበት ጊዜ የተነጋገሩት ስለምን እንደሆነ እስኪያቆሙ በግሪክኛ ስመለከተው በኢየሩሳሌም ስለሚፈጸመው ኤክሶደስ ነበር የሚያወሩት ይላል። ስለ ዘጻት ነበር የሚያወሩት። ኢየሱስ ዘጻት አካሄደ።
አሜን።
የዓለምን ኃጢአት ያስወገደው የእግዚአብሔር ልጅ ዓለምን ከኛ ያሰናበተበት። ውድ ወገኖች እግዚአብሔር ጻድቁ ኃጢአተኛ የሆነው እኛ የምንሞተውን ሞት በበደላችን እግዚአብሔርን ባለመታዘዝ የምንሞተውን ሞት እግዚአብሔርን በመታዘዝ በመስዋዕትነት ሞተ። ከእግዚአብሔር የተለየንበትን ሞት ሰይጣንን ባለመታዘዝ ከሰይጣን ተለይቶ ሞተ። ሃሌሉያ። የኢየሱስ ሞት የኔና የናንተ ሞት ነው፣ ግን ዲፍረንት በሆነ መንገድ ነው። እግዚአብሔር ይመስገን። በኃጢአታችን በላያችን ላይ ያነገስነውን ሞት ሰይጣን እድል ፋንታ እንዳይኖረው አድርጎ ሞተ። በዮሐንስ ወንጌል ላይ መሞቻው በቀረበበት ጊዜ እንዲህ አለ፣ አሁን የዚህ ዓለም ገዢ ወደ ውጭ ይጣላል፣ በእኔም ዘንድ አንዳች ነገር የለውም አለ። ሰይጣን እኔ የሚለው ነገር ሳይኖር የሞተ ኢየሱስ ብቻ።
አሜን።
የኔ የሚለው አንድም ነገር ሳይኖር። ክብር ለእግዚአብሔር።
አሜን።
ሰይጣን የነገሰበት ሞት ኢየሱስ ክርስቶስ ሰይጣንን የሻረበት ሞት ሆነ።
አሜን።
ሚስጥሩ ምን እንደሆነ ታውቃላችሁ? ሰይጣንን ባለመታዘዝ ስለሞተ ነው። በክርስቶስ ሞት ሰይጣን ወንጀለኛ ሆነ፣ ነፍሰ ገዳይ ሆነ። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል ተባለ። ዲያብሎስ ኢየሱስን ቅዱሱን ጌታ እንዲገደል ይሁዳን በማነሳሳት ሰዎችን በማነሳሳቱ ወንጀለኛ ሆነ። ክብር ለእግዚአብሔር። እግዚአብሔር ደግሞ በዚህ ሞት በኩል መልካም ነገር እንደሚሰራ ያውቃል። የሰይጣን ማንነት በሰማይ ላሉት ፍጥረታት ሁሉ ይገለጣል። ኢየሱስ እኛ ባለመታዘዝ የምንሞተውን የምንፈራውን ሞት የሞተው ወገኖች ሞትን የሚያሸንፍ ህይወት እንዳለ ያሳየን። ህይወትንና ለመጥፋትን ወደ ብርሃን ሊያወጣ ነው። ሐዋርያው ጳውሎስ እንዳለ ህይወትንና ለመጥፋትን ወደ ብርሃን ሊያወጣ ነው። በትንሣኤው ይኸው ሞትን አራገፍኩት አለ። ክብር ለእግዚአብሔር። ሟች የሆነውን የኔና የእናንተን ማንነት ሕያው በሚያደርገው በእግዚአብሔር በቅድስናው መንፈስ ኃይል ለዘላለም ሰው የእግዚአብሔር የክብር ሕይወት እድል ፋንታው እንዲሆን አድርጎ በክብር ትንሣኤ ያስነሳ።
አሜን።
ክብር ለእግዚአብሔር።
አሜን።
ክብር ለእግዚአብሔር።
አሜን።
ጌታ ኢየሱስ ክርስቶስ ከእግዚአብሔር ተለይተን የምንኖርበትን የኔና የእናንተን ማንነት ጆሮ ያለው ይስማ።
አሜን።
ጆሮ ያለው ይስማ።
አሜን።
ጌታ ከሞት ሲነሳ የተነሳበት የትንሳኤ ህይወት ምስጢሩ ምን እንደሆነ ተመልከቱ። አንደኛ ቆሮንቶስ ምዕራፍ 15 ክብር ለእግዚአብሔር ይሁን። ከቁጥር 42 ጀምሮ የሙታን ትንሳኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ በክብር ይነሳል፣ በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል፣ ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። እግዚአብሔር ለገበሬዎች ብቻ አይደለም ዘርቶ ማጨድን የሰጠው። ለገበሬዎች እህል ዘርቶ ማጨድን የሰጠው እግዚአብሔር ሰውን ዘርቶ ማስነሳትን እሱ ያውቃል።
አሜን።
ክብር ለእግዚአብሔር ይሁን።
አሜን።
ፍጥረታዊ አካል ይዘራል፣ ምን አካል ይነሳል? መንፈሳዊ አካል። ፍጥረታዊ አካል ካለ መንፈሳዊ አካል አለ። እንዲሁም ደግሞ ፊተኛው ሰው አዳም ያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ህይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊው መጀመሪያው አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። ስለዚህ ኢየሱስ የኔና የናንተን መሬታዊውን መጀመሪያ አስቀድሞ ፍጥረታዊው ነው ፍጥረታዊውን ወሰደ። ማንም ከሰው ልጆች መካከል እንደ ኢየሱስ በሞት ተዘርቶ በትንሳኤ የምነሳ የለም። የተቆላ ሽምብራ ተዘርቶ አይበቅልም። የተቆላ ስንዴ ተዘርቶ አይበቅልም። ሁሉ ኃጢአት አለው። ኢየሱስ ግን ዲያብሎስ በእኔ ዘንድ አንዳች የለውም ያለ ጌታ እሱ ብቻ። እንደ ስንዴ ቅንጣት በምድር ላይ ተዘራ ጌታችን። ክብር ለእግዚአብሔር ይሁን። እግዚአብሔር ቅዱሱ አምላክ ሰይጣንን በመታዘዝ ከሱ የተለየውን የሰውን ማንነት ለመጀመሪያ ጊዜ እግዚአብሔር አብ ሰይጣንን ባለመታዘዝ እኔን በመታዘዝ ሰይጣን እድል ፋንታ በሕይወቱ እንዳይኖረው ያደረገ ሰው አገኘሁ አለ እግዚአብሔር። ለዚህ ሰው አለ እግዚአብሔር ሕይወቴን ክብሬን ለሰው ልሰጠው የነበረውን ዓለም ሳይፈጠር ያቀድኩለትን ሁሉ ሰጠዋለሁ ብሎ ምልአተ ክብሩን አፈሰሰበት። ሃሌሉያ። ኢየሱስ ከሞት ሲነሳ በትንሣኤ ኃይል ተነሳ።
አሜን።
ከክርስቶስ ኢየሱስ አንጻር የሰው ድል ፋንታ የሚወሰነው በሱ ብቻ እንደሆነ ነው የምናየው። ክብር ለእግዚአብሔር ይሁን። መሬታዊው እንደሆነ መሬታውያን የሆኑት እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሚሆኑትም እንደዛ ናቸው። የዚያን የመሬታዊውን መልክ እንደለበስን የሰማያዊውን የተነሳውን ደግሞ እንለብሳለን። ማንነታችንን መንፈሳዊ ሕይወታችንን የሚፈታው ኢየሱስ ነው። ይህንን ነገር እንመለከታለን። ስለዚህ ወደ ጌታ ልጆች ልብ እንበል። ሐዋርያቶች ምን እንደሚሉ ሲናገሩ ሰውን በማናቃለው በክርስቶስ አቃለው። በስጋ እንደሆነ ያለ ስጋ እንደሆነ አላቅም። ከዚህ በኋላ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። የብዙዎቻችን ችግር ክርስቶስ ላይ ሃይማኖታችን ኢየሱስ መሆኑ ቀርቶ ልምምዳችን ሆኗል። ለምንመዳችን እግዚአብሔር ለኛ በጸጋው ካደረገልን ጋር ሲታይ ጭንጋፍ ጭንጋፍ ጭንጋፍ። እግዚአብሔር በክርስቶስ ያደረገልን ግን መስፈርት ያለፈ ነው። አሜን። እግዚአብሔር ይመስገን።
አሜን።
የብዙዎቻችን ችግር ዛሬ እግዚአብሔር የሚያደርገን ነው የምንፈልገው። ጆሮ ያለው ይስማ፣ ጆሮ ያለው ይስማ፣ ጆሮ ያለው ይስማ። የነ አብርሃም እምነት የፍጻሜ ዘመን እምነት ነበራቸው። የዘንድሮ እምነት ፕራግማቲክ ነው፣ ጥቅም የሚያመጣ ነው፣ ገንዘብ ነው፣ በረከት ነው፣ በዚህ ምድር ላይ ነው። ይሄ ሃይማኖት አይደለም። ይሄ የነጋዴ እምነት ነው አለው። ይሄ የነጋዴ እምነት ነው። ይሄንማ ማንም ይፈልጋል። ለዚህ አይደለ በየጠንቋው ቤት ባለጠጋው የሚሄደው? ለዚህ አይደለ ቃልቻው ቤት የሚሄደው? ኮኮ ቆጣሪ የሚፈልገው? የነጋዴ ሃይማኖት ነው። በመጽሐፍ ቅዱስ ያለ እምነት የፍጻሜ ዘመን እምነት ነው።
አሜን።
የፍጻሜ ዘመን እምነት ነው። ወደ ኢየሱስ ክርስቶስ ወደ እግዚአብሔር ልጅ ሊሆን ያለውን በገሃድ ወደ ገለጠው ነው እናየው። እኔ ዛሬ አመኝ ዛሬ ድብን ብል ክብር ለእግዚአብሔር ይሁን።
አሜን።
የፍጻሜ ዘመን ነው እናም እነዚህ ሁሉ ይላል እግዚአብሔር ቃል ዕብራውያን ምዕራፍ 11 ላይ እነዚህ ሁሉ ምን አድርገው ነው የሞቱት ይላል። አምነው ሞቱ። አይጣፍጥም እንጂ እስቲ በሉት። ምን አድርገው ሞቱ?
አምነው ሞቱ።
አምነው ሞቱ። ቁጥር 13 ላይ የተሰጣቸውንም የተስፋ ቃል ምን አላረጉ? አትፍሩ። አላገኙም በሉ። አላገኙም በሉ።
አላገኙም
ነው የሚለው። የተሰጣቸውን በሉ።
የተሰጣቸውን
በሉ።
የተሰጣቸው
የተስፋ ቃል
የተሰጣ
አላገኙ።
አላገኙ
ግን ሆኖ ምን ሆኖ ሞቱ?
አምነው
ሞቱ። ክብር ለእግዚአብሔር።
አሜን።
ክብር ለእግዚአብሔር።
አሜን።
ዳሩ ግን ከሩቅ ሆኖ ምናል አይዩትና ተሳለ። ሃይማኖት ይሄ ነው ወገኖች። ሃይማኖት ይሄ ነው። ሃይማኖት ይሄ ነው። በምድሪቱም እንግዶችና መጻተኞች እንደሆኑ ምን አረጉ? ታመኑ። እንዲህ የሚሉት ለነሱ የሚሆነውን አገር እንዲፈልጉ ያመለክታሉ። የትንቢት እምነት ያላቸው ራእያቸው ወደ ፍጻሜ ዘመን ነው። ሃይማኖታቸው ወደ ሰማይ ነው አድራሻው። ልባቸው ጌታ ባለበት ነው። በሰማይ ያለው የሚሹ ናቸው። በምድር ያለው አይደለም። ለምን? ሃይማኖታቸው በክርስቶስ ላይ ያተኮረ ነው። ይሄንን ነገር ነው ያለ። ክብር ለእግዚአብሔር።
አሜን።
ከዛ ምን እንደሚል ተመልከቱ። ምን እንደሚል? አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ ምን አረገ? በእነርሱ አፍ ከተማን አዘጋጅቶላቸው።
አሜን።
ሞቶ የተነሳው ኢየሱስ ክርስቶስ ሊመጣ ያለውን የዓለምን ክብር በትንሣኤ ያረጋገጠው ጌታ ሳይወለድ ነው እነዚህ ሰዎች የተነገረላቸው። እሱ ገና ከድንግል ማርያም ሳይወለድ ነው። እኛ ግን ተወልዶ ሞቶ ተነስቷል። በአብ ቀኝ ተቀምጧል። የሰዎች ልጆች ታሪክ የሚለውጠውን የአካል ትንሣኤን በሰማያዊ ስፍራ በክብር አስቀምጦ አረጋግጧል። የነፍሳችን መልህቅ በሰማይ አለ። አሁን ስለ ሰው ልጆች ሁሉ የሚታይ እያንዳንዳችሁን የሚወክል ጌታ በእግዚአብሔር ፊት አለ። ክብር ለእግዚአብሔር። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ነው የምንለው። እዛ አለ። እነዚህ እግዚአብሔር ቅዱሳን ይሄ ሁሉ ሳይሆን ጌታ ሳይወለድ ሞቶ ሳይነሳ የፍጻሜ ዘመን እምነት ነበራቸው። ሃይማኖታቸው ወደ ሰማይ የሚገሰግስ ነው። ብታምኑ ባታምኑ እንደነሱ ካልሆነ ህይወታችሁ መንቦጫረቅ ነው። መንቦጫረቅ ነው። መንቦጫረቅ ነው። እምነታችሁን አስተካክሉ። ሃይማኖቴ በሰማይ ነው በሉ።
ሃይማኖቴ በሰማይ ነው።
እኔ አይደለሁም ነው። ክብር ለእግዚአብሔር። ቆላሲስ ላይ እንደዚህ ይላል ምዕራፍ 3 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ የእሱ ትንሣኤ የእናንተ ከሆነ ሰማያዊ የሆነው ሰማያዊነት እንዳስገኘላችሁ ካመናችሁ ፍጥረታዊ የሆነውን ባህሪያችንን ዘርቶ በትንሣኤ ካስነሳ ይህንን የምታምኑ ከሆነ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ምን አሉ? እሹ። ምኞት ይላችኋል፣ ያንን ነው መመኘት። መናፈቅ ይላችኋል፣ ያንን ነው መናፈቅ። እሹ፣ በላይ ያለውን አስቡ ይላችኋል። አስቡ ምን ማለት ነው? ሰው አይምሯችሁ በዚህ ይያዝ። ለምን? በምድር ያለውን እንዳታደርጉ፣ ምክንያቱስ ሞታችኋልና። ገላግሌ መስቀል ነገ እናየዋለን። መስቀል ለምን? የክርስቶስ መስቀል ከዓለም የሚለይ ነው ወገኖቼ። የክርስቶስ መስቀል ሰማያዊ ነገር ሰዎች እንዲያስቡ ከሰማያዊ ነገር ከተጣላ ነገር እንዲገላግል ነው። ክብር ለእግዚአብሔር ይሁን።
አሜን።
በደርግ ዘመን ቀበሌና ቢሮ ተጣባቂ ሲያሳድደ ነው መስቀል ድሮ መጣው አይደለም። መስቀል ዛሬም አለ። መስቀልን ነገና ያለ ሞታችኋልና በሉስቲ ይወታችሁ በእግዚአብሔር ከክርስቶስ ጋር ምን አርጓል ተሰውሯል። ስለዚህ ምን ይላል? ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ በክብር ትገለጣላችሁ ይላል።
አሜን።
ወገኖች በማስተዋል እስኪ እንን ተመልከቱት። እናንተ የምትገለጡት መቼ ነው? ኢየሱስ ሲገለጥ።
አሜን።
ክብር ለእግዚአብሔር።
አሜን።
ኢየሱስ ሲገለጥ ነው የምንገለጠው። ህይወታችን የሆነው ኢየሱስ እኛ ህይወታችን የሆነ በዚያ ተሰውረናል። ክብር ለእግዚአብሔር።
አሜን።
ስለዚህ ክርስቶስ በአዳም ታሪካችንን ማየት አብቅቷል። ኢየሱስን ካመን ወዲህ ከሱ ጋር አብረን ተያይዘናል። በመንፈስ ቅዱስ ታትመናል። የእግዚአብሔር ልጆች ሆነናል። ሐሳባችን ሰማያዊ፣ ምኞታችን ስንፈልግ ነው። ይሄ ነገር ካልተስተካከለ በፈለገ ሰው መንፈሳዊ ብታረጉት ቢዝነስ ነው። የሪሊጂን ቢዝነስ ኢኩዊፒንግ መመናን ማስተጣቀ ኢኩዊፒንግ ለምን ለብሎ እናስተጣቀጃው? አያው ማሰልጠና ማስተማር። ስንት አይነት ጃርጎን የሆኑ ቃላቶች አሉ መሰላችሁ? ምንም ትርጉም የሌላቸው ዲሳይፕልሺፕ እንላለን። የተለያየ ነገር እንላለን። ስልጠና እንሰጣለን። የሰማይ ምኞት የለም። ሰማያዊ ነገር የለም። ክርስቶስ የሞተበት የሄደበት አድራሻ በመመኑ ልብ ውስጥ የለም። ብናገላብጠው ምንም የለም። ሃይማኖታችን መስመሩ መያዝ አለበት። መጀመሪያ መስተካከል አለበት። ክብር ለእግዚአብሔር።
አሜን።
ኢየሱስ ክርስቶስ ይሄን ያረግላል። እየደለልን እያታለልን የሪድሮግ ወንጌል እየሰበክን የማይሆነውን ይሆናል እያለን ፊሽካ በሆኑ ትንቢቶች ሰዎችን እያታለልን ጌታ ይባርካል እያለን እያንዳንዱ ምዕመን ጥሮ ለፍቶ ግሮ የኖረ ኖሮ እንደሆነ ጠባ አይደለም። ወገኖች በሚናገሩት ትንቢትና በራእያችሁ ባለጠጋ ትሆናላችሁ ይሏችሁ አገልጋዮች ከምዕመናን የተሰበሰበ ገንዘብ እየለቃቀሙ ነው እየመጡ ይሰብኩላችሁ። እዛ ያለውን ማዲያት ብርድና ፀሐይ የተፈራረቀበት ከሰውነት ውጭ የወጣውን ህዝብ በስነ ስርዓት አያገለግሉትም። እነሱን ለማግኘት በቀጠሮም አይገኙም። 7-11 እየሰራ ጋዝ ስቴሽን እየሰራ የሰሜን አሜሪካ ብርድ በላዩ ላይ እየፈሰሰበት እዚህ ያለውን ህዝብ ቤተሰቡን ለመርዳት መከራውን እያየ የሚኖር ህዝብ የሃይማኖት ድለላ። ውድ ወገኖች እግዚአብሔር ይባርካል። አዎ፣ ግን የሚባርካችሁ እንደ ጥሪያችሁ እንዲሁ ባርከኝ ብትሉ ለምን ነው የሚላችሁ? እግዚአብሔር ምን ልታረግ? ሀብታም አርገኝ። ዓለም የተሰቀለበት መስቀል እየተሰበከለት ሀብታም አርገኝ ይላል። የዓለምን ክብር እያሳየ ዲያብሎስ ኢየሱስን እየፈተነ እንዴት ባለጠጋ አርገኝ የዞሮ ባህል ነው የሚለን እግዚአብሔር። እግዚአብሔር ቢባርከን በሰማያዊ በረከት ነው ባርከን።
አሜን አሜን።
ይህንን በረከት ነው ኢየሱስ የተባረከልን። ኤፌሶን ምዕራፍ 1 ላይ ድሮ አዘምረው ነበር ይሄንን በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ።
አሜን።
እግዚአብሔር ይባርካችኋል። እኔን እዚህ ሀገር በነበርኩ ጊዜ በጣም የባረከኝ እግዚአብሔር በጥሬ ማለት ምንድን ነው? በጣም ትንሽ ቤት እጅ ምታንክ ቤት ውስጥ ነበር ምኖር። ጠረጴዛ የለኝም። በረከቴ ነው። አልጋዬ ላይ እጸልያለሁ። አልጋዬ ላይ እበላለሁ። ጓደኞቼ ሲመጡ አልጋዬ ላይ ይቀመጣሉ። የለም ወንበር። ከበሩ ዞር ብላችሁ ሌፍት ብታረጉ አንድ እርምጃ ሳትራመዱ የኔ አልጋ ነው ያለ። እዛ ቻልጋ ላይ በላለው እዛ ቻልጋ ላይ ተጣጣለው እዛ የበላው ተሰማያዊ ምግብ አሜሪካን አላገኘው ዛሬም ማገለግለው ሁሉ እዛ ቤት የበላው ኢየሱስ ጌታ የአሜሪካን ዶላር ጋር ተቀላቅሎ አልገባ አሜሪካን ካገኘው ተነገር ጋር ተለውሶ በዚህ እንደሞ አጣጥመኝ አላለም ብቻውን ነው ኢየሱስ
አሜን ሃሌሉያ
እና በዛች ቤት ውስጥ በነበርኩበት ጊዜ መጽሐፍ ለመግዛት እንኳን አቅም የለኝም እቁብ እየገባሁ ነበር መጽሐፍ ልገዛው እቁብ ግን መጽሐፍቱን እንደልባገኝ ነበር እንዳነብ አፒታይ ሰጥቶኝ ነበር ጥሬ ነበረ በረከቴ ሳላውቀው የማነበው ሁሉ ለካላገለግል ሲያዘጋጅ እኔ አሁንም አገለግለውን አገልግሎት አገለግላለሁ ብዬ ላስበው ላለመው አልችልም ጥሪያችሁ በውስጣችሁ በአፒታይት ነው የሚመጣው በረሃብ በጥማት ነው የሚመጣው ስለ በጎ ፈቃዱ መፈለግን ማድረግን ነው በውስጣችሁ የሚሰራው ሰማያዊ ነገር ስትጠሙ ሰማያዊ ፍላጎት በውስጣችሁ ይመጣል የእግዚአብሔር ምክር ባለበት አቅጣጫ ላይ መራችኋል እንዲሁ ቁጭ ብላችሁ ቀና አለኛ ምን ጎበኛ ለምትሉ በተግባር የማይተረጉ መፈክር ዛሬ መዝሙሩ ሁሉ የተቀሻበረ ነው ደርሶልኛል ይመጣልኛል መፈክር በጥሪ ነው በረከት በረከታችን በምንድን ነው
በጥሪ
እኔ ቤት ስገዛ በአሜሪካን ሀገር እግዚአብሔር ሆይ እንደዚህ ስጠኝ እንደዚህ አይደለም ለማገለግለው አገልግሎት የሚመች ለተቀረው በጥሪ ነው ይህን ሆነልኝ ብዬ ምን ላረገው ምን ይሰራልኛል ለጥሪ ነው ለጥሪያችሁ ነው
ይባረክ
እግዚአብሔር እንዲባርካችሁ ከፈለጋችሁ እግዚአብሔር ሆይ እኔን ከሊትን እኔን ከሌን ያዳንከኝ በቅዱስ አጠራር የጠራኸኝ አምላኬ ነው እግዚአብሔር ባስቀመጥከኝ ባኖርከኝ ቦታ ፈቃድህና ምክርህ በሕይወቴ እንዲፈጸም ከጸጋ ጋር እንዳልተጣጣ አሰራርህን ግራ በተጋባ መንገድ እንዳልተው ችላ እንዳልለው ባስቀመጥከኝ ቦታ ዮሴፍን በባርነት አብረው እንደነበርክ ከደም ጋር በግርድና ቢሆን አብረኝ ነው በዘበኝነት ቢሆን አብረኝ ነው ጌታዬ ሆይ በረከቴ ባስቀመጥከኝ ቦታ አንተ ከኔ ጋር መኖር በረከት በጥሪ ነው ዮሴፍን ከዝቅታ ወደ ከፍታ የወሰደው የእስራኤል አምላክ እግዚአብሔር ከከፍታ ቦታ ሙሴን ደግሞ በጥሪ ወደ ዝቅታ ቦታ ወስዷል በጥሪ ነው የማንን ተመጣጣላችሁ ዮሴፍ ወይስ ሙሴ ሁለቱም አይታሉ እግዚአብሔር ሲጠራው ወገኖች በሰረገላ አይደለም የሄደው ወደ ነፍሱ እየተመጠነች ነው የሄደው እግዚአብሔር ቃል በሕይወቱ እስኪፈጸም ድረስ ብዙ መከራ አይቷል በዛ ውስጥ የእግዚአብሔር ሰውነትን መጠበቅ ትልቅ ነገር ነው ስለዚህ የሞተልን ኢየሱስ አድራሻችንን ቀይሮታል ሟች የነበረውን ኃጢአተኛ የነበረውን ለዲያብሎስ ተገዥ የነበረውን የኔና የእናንተ ማንነት የሰይጣን ጠላት አድርጎ ለእግዚአብሔር አስገዝቶ ወገኖቼ ሰይጣን እድል ፋንታ የማይኖረው አድርጎ በተዘጋጀለት ሥጋ ጌታችን አምላካችንን እግዚአብሔርን ደስ የሚያሰኝ መስዋዕት አቀረበልን በተዘጋጀለት ሥጋ እግዚአብሔርን በርሱ አይወትና ቅድስና ስለተደሰተ ምድአተ ክብሩን የህይወትን ጸጋ ዓለም ሳይፈጠር ለሰው ልጆች ያሰበውን ሁሉ አሁን ሰው አገኘው የፈጠርኳቸውን የሰው ልጆችን ያሰብኩላቸውን ሁሉ የምሰጠው ሰው አገኘው አፈሰሰበት
አሜን
በክብር ትንሣኤ ኢየሱስ ተነሳ
አሜን
እንግዲህ በረከታችን በሱ
አሜን
ከሱ ጋር እንዴት እንደምንኖርተሙ ነገር ነው የእግዚአብሔር ስም የተባረከ
አሜን
ኢየሱስ
አሜን
የእግዚአብሔር ልጅ አቅጣጫችንን መንግስተ ሰማይ አረገ አሁን በሰማያት ባለበት ሁኔታ ስራውን ሰርቶ ጨርሶ ሄደ ይላሉ ሰዎች አዎ ኃጢአትን አስመልክቶ የማይደገም ስራ ሰርቷል ነገር ግን በሰማይና በምድር ያለውን ሁሉ የመጠቅለሉ ስራ ግን እየተካሄደ ነው በዘመን ፍጻሜ ይታያል ክብር ለእግዚአብሔር የሰው ልጆች እድል ፋንታ የመላእክት እድል ፋንታ በሰማይና በምድር ያለ ሁሉ ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ የሆነው ኢየሱስ ከሞት ሲነሳ ለማን ተሰጠ? ለቤተ ክርስቲያን ነው የተሰጠ። ለግለሰቦች አይደለም፣ ለተቀበሉ አገልጋዮች አይደለም፣ ለቤተ ክርስቲያን የተሰጠ። እግዚአብሔር ይህንና ይርዳል።
አሜን።
እግዚአብሔር ስም የተባረከ ይሁን።
አሜን።
ተነስተን ጸልያለን።